የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 28 2014 ዓመተ ምህረት ዝግጅታችን ጀመረ።
Other than sincere negotiations in which both sides are willing to make some concessions.
ከልብ የመነጨና ሁለቱም ወገኖች ሰጥተው የሚቀበሉበት ድርድር ካልሆነ ሌላ ከችግሩ መውጫ መንገድ አይታየኝም።
ጦርነቱ ቆሞ ነበር ለማለትም ትንሽ ያስቸግራል። ምክንያቱም ያው ፉከራው፣ መሳደቡ፣ ማስፈራራቱ ጨርሶ አልቆመም ነበረ።
በመጀመሪያ የሰማችኋቸው ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩት የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት አምባሳደር ዴቪድ ሺን ናቸው። ሁለተኛው ደግሞ በኦሃዮ ዴይተን ዩኒቨርሲቲ የፍልስፍና መምህሩ ፕሮፌሰር መሳይ ከበደ ናቸው። በኢትዮጵያ ፖለቲካ ጉዳዮች ብዙ በመጻፍና አስተያየት በመስጠት ይታወቃሉ። እንደገና በኢትዮጵያ በቀጠለው ጦርነትና ተያያዥ ጉዳዮች ዙሪያ አነጋግረናቸዋል። ከዜና ቀጥሎ በሚቀርበው ልዩ ፕሮግራም ላይ ታደምጧቸዋላችሁ። ሰላም ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ቆንጂት ታየናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስጠለኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። የፕሬዝዳንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር በሰሜን ኢትዮጵያ ባለው ቀውስ ላይ ለመወያየት ወደ ኢትዮጵያ እየሄዱ መሆናቸውን የዋይት ሃውስ ቃል አቀባይ ካሪን ጃምፒየር ትላንት ጋዜጣዊ መግለጫቸው ላይ ተናግረዋል። አምባሳደር ሃመር በጦርነት ውስጥ እየተሳተፉ ያሉ ሁሉም አካላት ወታደራዊ እንቅስቃሴያቸውን አቁመው ወደ ሰላም ድርድር እንዲገቡ እንደሚያሳስቡም ቃል አቀባዩ አመላክተዋል። የኤርትራን ወደ ግጭቱ መለስ ከትግራይ ውጪ የቀጠለውን የህወሓት ጥቃት እንዲሁም የኢትዮጵያ መንግስት ያየር ጥቃቶችን ዩናይትድ ስቴትስ እንደምታወግዝ ማይክ ሃመር እንደሚያሳውቁም ጃምፒየር ጠቁመዋል። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለውም ብለዋል ቃል አቀባዩ። አያይዘውም ከግጭቶቹ ማገርሸት በፊት በነበሩት ለአምስት ወራት የዘለቀው የሰብአዊ ተኩስ ማቆም ዩናይትድ ስቴትስ ተስፋ ጥላ እንደነበረ አመላክተው አሁን ግን ሰብአዊ እርዳታ ለወታደራዊ ጉዳይ ሲባል እየተያዘ የመሆኑ ነገር ሀገራቸውን በጥልቀት እያሳሰበ መሆኑን ገልጸዋል። ሁለቱም ወገኖች እንዲታቀቡና ግጭት እንዲያብርዱ የጠየቁት ጃምፒየር የሰብአዊ ድጋፍ አቅርቦት እንደገና እንዲጀመርና በተለይም መሰረታዊ አገልግሎቶች በብርቱ ለሚያስፈልጋቸው ሁሉ ፈጥኖ እንዲደርስም ጠይቀዋል። በሌላ በኩል ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በትዊተር ገጻቸው ላይ ተመሳሳይ መልእክት ያዘለ ጽሑፍ አስፍረዋል። በዋይት ሃውስና በውጭ ጉዳይ ሚኒስትር ብሊንከን ማሳሰቢያዎች ላይ ከየትኛውም ወገን ፈጥኖ የወጣ ምላሽ እስካሁን ድረስ የለም። በሶማሊያ የአልሻባብ እስላማዊ ጥቃት ቡድን በማዕከላዊ ሂራን ክልል ባደረሰው አደገኛ ጥቃት 22 ሰዎች መሞታቸውን የክልሉ ባለስልጣናት አስታወቁ። እስላማዊ ታጣቂ ቡድኑ ዛሬ ቅዳሜ ጠዋት ወደ ሂራን ክልል በመግባት ምግብ ጭኖ ይጓዝ የነበረ ልዑክ ላይ ባደረሰው ጥቃት የተነሳ የሲቪሎችን ሕይወት ሊቀጥፍ ችሏል ሲሉ ከአሜሪካ ድምጽ ጋር በስልክ የተነጋገሩት የአካባቢው ባለስልጣናት አስታውቀዋል። ጥቃቱ የተፈጸመው በክልሉ ዋና ከተማ በለድዋይና በማሃስ ወረዳ መካከል ባለው ጎዳና ላይ ነው። ባለስልጣናቱ ቡድኑ በሰብአዊ ልዑኩ ላይ በፈጸመው ጥቃት 17 ሰዎችን የገደለ ሲሆን ተጨማሪ ሰዎችን ሊያድኑ በመጡ በሲቪል አዳኞችና ቆፋሪዎች ላይ በተቀበረ ፈንጂ በማነጣጠር 5 ሰዎችን ገድሏል ሲሉ አስታውቋል። የሶማሊያ መንግስት ባወጣው መግለጫ ጥቃቱን አጥብቆ አውግዞ አረመኔና አሳፋሪ ሲል ገልጾታል። መንግስት ከአካባቢው ማህበረሰብ ጎን እንደሚቆም ገልጾ ለደረሰው አሰቃቂ ጥቃትም ጠንከር ያለ ምላሽ እንደሚ እንደሚሰጥ ቃል ገብቷል። አልሻባብ ያካባቢው ማህበረሰቦች መንግስትን እንዳይደግፉ የሚጠቀምባቸው ቅጣቶች ናቸውም ሲል አስታውቋል። አድማጮች፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የማሊ የውጭ ጉዳይ ሚኒስትር የተባበሩት መንግስታት ድርጅት በሰብአዊ መብት ላይ የፈጸማቸው ብሎ ያወጣቸውን ክሶች እያጣጣለ ይገኛል። 11 ገጽ ባለው የማሊ የውጭ ጉዳይ ሚኒስትር ባወጣው መግለጫ የመንግስታቱ ድርጅት የማሊ የጸጥታ ኃይሎች አድርሰውታል ባላቸው ክሶች ላይ ምላሽ ሰጥቷል። የተባበሩት መንግስታት ድርጅት ተልእኮ በማሊ ሚንሱማ ሮብለት በዚህ ዓመት በሚያዝያ 1ና ሰኔ 30 ባለው ጊዜ ውስጥ ተፈጸሙ ያላቸውን የሰብአዊ መብት ጥሰቶች ላይ የሩብ ዓመት ማስታወሻ አውጥቷል። ሪፖርቱ በተጠቀሰው ጊዜ ውስጥ በማሊ ውስጥ የተፈጸሙት አብዛኞቹ የሰብአዊ መብት ጥሰቶች የተፈጸሙት በእስላማዊ ታጣቂ ቡድኖች ቢሆንም በመንግስት የጸጥታ ኃይሎች ከባድ የሰብአዊ መብቶችና የዓለም አቀፍ የሰብአዊ ሕግ ጥሰቶች መፈጸማቸውንም መዝግቧል ብሏል። እንደ አውሮፓውያን አቆጣጠር በ2022 የመጀመሪያ ሩብ ዓመት ጋር ሲነጻጸርም በሁሉም የተመዘገቡ የሰብአዊ መብት ጥሰቶች ቀንሰዋል። የማሊ የውጭ ጉዳይ ሚኒስትር መግለጫ በመንግስት የጸጥታ ኃይሎች ላይ የተሰነዘረው ውንጀላ አድሏዊ ነው ሲል የጠራው ሲሆን ሪፖርቱን ያለ ተጨባጭ ማስረጃ የቀረበ እንዲሁም በአሸባሪዎች ስጋት ውስጥ የተፈጸመና የመንግስት የጸጥታ ኃይሎችን ስም ለማጠልሸት አላማ ያለው ነው ብሏል። በማሊ ወታደራዊ መንግስትና ሚንሱማ መካከል ያለው ውጥረት ከቅርብ ወራት ወዲህ እየጨመረ መጥቷል። በመጨረሻም በሺዎች የሚቆጠሩ ሩሲያውያን በዛሬው ዕለት የመጨረሻው የሶቪየት ህብረት መሪ ለነበሩት ሚሃኤል ጋርባቾቭ በክፍት የሬሳ ሳጥን ውስጥ እንደተቀመጡ ስንብት አድርገዋል። ብዙዎችም ሰላም ያመጡ ሲሉ በማሞካሸት ጥቅልነትን አስወግደው ነጻነታችንን ያቀዳጁ ናቸው ብለዋቸዋል። አስክሬናቸው በማዕከላዊ ሞስኮ ከሳቸው የቀደሙት ቭላድሚር ሌኒንና ጆሴፍ ስታሊን ባረፉበትም አርፏል። የቀብር ስነስርዓታቸውም ኖቫያ የተሰኘው ጋዜጣ ዋና አዘጋጅና የኖቤል ሽልማት የሰላም ሎሬት በሆኑት ዲሚትሪ ሙራቶቭ ተመርቷል። የጋርባቾቭ ልጅ ኢሪና ከሁለት ልጆቿ ጋር በስነ ስርዓቱ ላይ የተገኘች ሲሆን በሺዎች የሚቆጠሩ ሰዎችም ታድመዋል። ይሁንና የቀብር ስነ ስርዓቱ ላይ ፕሬዝዳንት ቭላድሚር ፑቲን አልተገኙም። ፕሬዝዳንቱ ሐሙስ ዕለት ለጋርባቾቭ አክብሮታቸውን ቢሰጡም ስራ የበዛበት መርሃ ግብራቸውን በመጥቀስ ከቅዳሜው የመታሰቢያ ዝግጅት እሳቸውም ሆኑ ክሬምሊን እርቀዋል። ጎርባቾቭም ተቀናቃኛቸው እንደሆኑት እንደ ቦሪስ ሴልሲን አይነት የመንግስታዊ የቀብር ስነስርዓት አልተደረገላቸውም። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የአሜሪካ ድምጽ መሰናዶች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ነሐሴ 28 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ታገኙናላችሁ። የዋትሳፕ ቁጥራችን ደግሞ 202-251-3505 ነው። መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። አሁን ለሰዓቱ ወደያዝ ነው የመጀመሪያ ቅንብር እንለፍ። ከአምስት ወራት አንጻራዊ ሰላም በኋላ በፌዴራል መንግስትና በትግራይ አማጽያን መካከል ጦርነቱ ባለፈው ሳምንት እንደገና አገርሽቷል። ማን ጀመረው ለሚለው ጥያቄ አንዱ ወገን ሌላውን ተጠያቂ የሚያደርግበትን ጦርነት በተመለከተ አስተያየቶቻቸውን እንዲሰጡን ሁለት እንግዶችን ጋብዘናል። ቀድሞ በኢትዮጵያ የዩናይትድ ስቴትስ አምባሳደር የነበሩትና የአፍሪካ ቀንድ ፖለቲካን በቅርበት የሚከታተሉት አምባሳደር ዴቪድ ሺን እና በዩናይትድ ስቴትስ በኦሃዮ ዴይተን ዩኒቨርሲቲ የፍልስፍና መምህር የሆኑት ፕሮፌሰር መሳይ ከበደ ናቸው እንግዶቻችን። በሀገር ውስጥ ያሉ የተቃዋሚ ፓርቲ አመራሮች ሁላችንም አስተያየት ይዘናል። ፕሮግራሙን ያዘጋጀው እንግድ ወልዴ ነው።
ያገረሸው ጦርነት አሳሳቢነት። ሰላምም ጦርነትም ያልነበሩባቸው አምስት ወራት አልፈው በፌዴራል መንግስትና በትግራይ አማጽያን መካከል ጦርነቱ እንደገና አገርሽቷል። ሞትና መፈናቀሉም እንዲሁ። ሰሞኑን የወጡ ሪፖርቶች እንዳመለከቱት በመቶ ሺህ የሚቆጠሩ ተፈናቅለዋል። ይህ ከዚህ በፊት ተፈናቅለው ቋሚ መጠለያ በማጣት በጊዜያዊ መጠለያ እንደነገሩ የተጠለሉትንም ይጨምራል። ለድጋሚ መፈናቀል ተዳርገዋል። ናሲ 18 ለሀገራቸው ግጭት አንዱ ሌላውን ተጠያቂ ያደርጋል። በሁለቱም ወገን ጥልቅ የሆነ ስሜታዊነት ይታይበታል የተባለው የጦርነት እንዲቆምና ለውይይት እንዲቀመጡ ሲደረግ የቆየ ጉትጎታ እንዲሁም በዓለም አቀፍ ሸምጋዮች ከመቀሌ አዲስ አበባ ሲደረግ የነበረው ዲፕሎማሲያዊ መመላለስ ውጤት አልባ የሆነ ይመስላል። ለዚህም አንዱ ወገን በሌላው ያመካኛል። በቪኦኤም ሆነ በሌሎች መገናኛ ብዙሃን የተሰበሰቡ የህዝብ አስተያየቶች ከዚህ ቀደም እንደነበረው በብዛት አንዱን ወገን ደግፈው የሚናገሩ ሳይሆኑ በአብዛኛው ጦርነቱ ይብቃ፣ መከራው ይቁም የሚሉ ናቸው። ከሳምንት በላይ የቆየው ጦርነት የአየር ድብደባዎችን፣ በሰራዊቴ ላይ በድንበሬ ውስጥ ጥቃት ተከፍቶብኛል የሚሉ ክሶችን፣ ተጨማሪ መፈናቀሎችን፣ በማህበራዊ ሚዲያ የሚደረጉ ወገን የለዩ የቃላት ጦርነቶችን አስተናግዷል። የጦርነቱ እንደገና መጀመር ብዙዎችን ቢያስጨንቅም ግን ደግሞ ብዙዎችን አላስገረመም። መጀመሪያውኑ ቆሞ ነበር ወይ የሚሉም አሉ። ከነዚህ መሃል ፕሮፌሰር መሳይ ከበደ ይገኛሉ። ፕሮፌሰር መሳይ ከበደ በኦሃዮ ዴይተን ዩኒቨርሲቲ የፍልስፍና መምህር ሲሆኑ በኢትዮጵያ ፖለቲካ ጉዳዮች ብዙ ይጽፋሉ፣ ሐሳባቸውን ያንሸራሽራሉ።
አዎ እንግዲህ እዚህ ላይ አንድ ግትር አቋም ለመያዝ በጣም ያስቸግር ነበረ። ሁኔታው በጣም ተለዋጭ ስለነበረ ግን ለማንኛውም ጦርነቱ ቆሞ ነበር ለማለትም ትንሽ ያስቸግራል። ምክንያቱም ያው ፉከራው፣ መሳደቡ፣ ማስፈራራቱ ጨርሶ አልቆመም ነበረ። ስለዚህ አብዛኛው ሰው እኔንም ጨምሮ ጦርነቱ እንደገና መቀስቀስ የሚጠበቅ ነበር። እንግዲህ አንዱ እኔ ጦርነቱ እንደገና ይነሳል ብዬ የማምንበት ምክንያት ዋናው ያው ወያኔ ድርድር ይቀርባል ብዬ መቼም አስቤ አላቅም። ምክንያቱም ያው ታሪካቸውን ስናቅ ሁሉ ጊዜ ማሸነፍ፣ ሁሉ ጊዜ መርታት፣ ማንበርከክ እንጂ ቁጭ ብሎ ተወያይቶ አንድ የጋራ ስምምነት ላይ የመድረስ ልምዱም ዓላማውም የላቸው። ስለዚህ እንደገና ጦርነቱን መቀስቀሳቸው አይቀርም እያልኩ ብዙ ጊዜ በበኩሌ አስብ ነበረ። ግን እዚህ ላይ መቼ ይቀሰቀሳል ወይም አካባቢውን ለመናገር በጣም አስቸጋሪ ነበር። በእኔ በኩል የማምነው ተዳክመዋል የሚል ግንዛቤ ስለነበረኝ ይሄ ትንሽ ጊዜ ለማገገም ይፈልጋሉ እና እንደገና ኃይላቸውን አጠንክረው መምጣታቸው አይቀርም የሚል አስተያየት ነበረኝ እንጂ ጦርነቱ ቆሟል፣ ሰላም ድርድር ይጀመራል የሚል መቼም ጊዜ በእኔ እምነቱ ኖሮኝም አያውቅም።
በአሜሪካ የውጭ ጉዳይ መስሪያ ቤት ለ37 ዓመታት ያገለገሉት ፕሮፌሰር ዴቪድ ሽን አሁን በጆርጅ ዋሽንግተን ዩኒቨርሲቲ መምህር ናቸው። ሽን ቀድሞ በኢትዮጵያና በቡርኪና ፋሶ የአሜሪካ አምባሳደር ሆነው ሰርተዋል። የአፍሪካ ቀንድ ፖለቲካን በቅርበት ይከታተላሉ። ስለ ጦርነቱና ተያያዥ ጉዳዮችን አስመልክቶ ከቪኦኤ ጋር ቆይታ አድርገዋል። የጦርነቱ መቀጠል በኢትዮጵያም ሆነ በአካባቢው ሀገሮች ላይ የሚያስከትለውን ችግርና መፍትሄውን በተመለከተ ይናገራሉ።
Any continuation of fighting between the Tigrayans and the central government is obviously
በትግራይ ወገንና በማዕከላዊ መንግስት መካከል ውጊያው የሚቀጥል ከሆነ ለኢትዮጵያም ሆነ ለአፍሪካ ቀንድ አሉታዊ ተጽዕኖ ይኖረዋል። በኢትዮጵያ ጦርነቱ የሚቀጥል ከሆነ ቀጠናው በቀላሉና በፍጥነት ሊለማ አይችልም። ጦርነቱን በአስቸኳይ ማቆም አስፈላጊ ነው። ከዚህ በፊት መደበኛ ያልሆነ የተኩስ ማቆም ለአምስት ወር ገደማ ነበር። ያ መልካም ነበር። አሁን ያ ተኩስ አቁም ተጥሷል። ይፋዊና መደበኛ የተኩስ አቁም መደረግ አለበት።
በአፍሪካ ህብረት ሸምጋይነት በሁለቱ ወገኖች መካከል በስማ በለው ሲደረግ የነበረው ንግግር ምናልባት ችግሩን ይፈታ ይሆናል የሚል ተስፋ በብዙዎች የነበረ ቢሆንም በሌሎች ዘንድ ደግሞ ከሁለቱም ወገን ሲደመጡ የነበሩትን የተካረሩ ንግግሮች በመታዘብ ጦርነቱ ዳግም ሊቀሰቀስ ይችል ይሆናል የሚል ፍራቻ አሳድሮ ሰንብቶ ነበር። ያ ፍራቻ ወደ እውነት ተለውጧል። ለመሆኑ ከዚህ መውጫው ምንድን ነው ተብሎ የተጠየቁት አምባሳደር ዴቪድ ሽን አጽንኦት የሰጡት አሁንም ከልብ ለመነጨ ድርድር ነው። በሁለቱም ወገን ጠንካራ ስሜታዊነት መኖሩ ችግሩን የመፍታት ጥረቱን አስቸጋሪ ያደርገዋል ይላሉ።
Rather than sincere negotiations in which both sides are willing to make some concessions, I don't see
ከልብ የመነጨና ሁለቱም ወገኖች ሰጥተው የሚቀበሉበት ድርድር ካልሆነ ሌላ ከችግሩ መውጫ መንገድ አይታየኝም። በአንዱ ወይም በሁለቱ ወገን ችግሩን ለመፍታት ፍላጎት ከሌለ ምንም መሻሻል አያሳይም። ከባድ የሆኑ ጉዳዮች መፈታት እንዳለባቸው ይገባኛል። ችግሩ ቀላል አይደለም። በሁለቱም ወገን ጠንካራ የሆነ ስሜታዊነት አለ። የሰብአዊ መብት ጥሰት በሁለቱም ወገን ይፈጸማል። ይህ ካለ ደግሞ ሁለቱንም ወደሚያግባባ መፍትሄ ለማምጣት አስቸጋሪ ያደርገዋል።
የአካባቢው አገሮች ጣልቃ ገብነት ላይ የሚነሳው ጥርጣሬም እያየለ መጥቷል። በታላቁ የህዳሴ ግድብ ምክንያት ግብጽ አትተኛልንም የሚል ጠንከር ያለ እምነትም አለ። ሱዳን ቀድሞም ከህወሓት ጋር የጠበቀ ወዳጅነት ስላላት ከመርዳት ወደኋላ አትልም የሚል ንግግር ከመንግስት ባለስልጣናትም ሆነ ደጋፊዎች ይሰማል። ፕሮፌሰር መሳይ ከበደም ከዚህ ጋር ተመሳሳይ የሆነ ሐሳብ ያንጸባርቃሉ።
በእውነት የውጭው እጅ በጣም በጣም ከፍተኛ ሚና ያለው ከፍተኛ ክብደት ያለው ይመስለኛል። ሌላው ደግሞ የማየው ምክንያት አንዱ የውስጡ አለመረጋጋት ነው። ማለት ያው ግድያው ቀጥሏል፣ የሰዎች መፈናቀል በብዛት አለ፣ በተለይ ኦሮሚያ ውስጥ። ስለዚህ ይህ ሁሉ አለመረጋጋት ሲያዩ ወያኖቹ ሊበረታቱ ይችላሉ። ምክንያቱም ይሄ መንግስት ተቀባይነት እያጣ ነው፣ ስለሆነም እኛ አሁን ብንገባ እድል እናገኛለን የሚል በተለይ ከሸኔ ጋራ የጀመሩትን የሽርክ አሰራር ለመቀጠል እንደሚሞክሩ ግልጽ ነው ለኔ።
በዚህ ሁሉ ውስጥ የዓለም አቀፍ ማህበረሰቡ ሚና ምን ነበር? ምንስ መሆን ይገባዋል ለሚለው ጥያቄ ወጥ የሆነና ሁሉም የሚስማማበት አንድ መልስ የለም። ሁለቱ ተፋላሚ ወገኖች በየራሳቸው መንገድ በተለያዩ ወቅቶች የዓለም አቀፉን ማህበረሰብ ለሌላኛው ያደላል የሚል ወቀሳ ሲያሰሙ ሰንብተዋል። የዩናይትድ ስቴትስ ሚናስ እንዴት ይታያል? ፕሮፌሰር ዴቪድ ሺን
ዓለም አቀፉን ማህበረሰብ በተመለከተ የተለያየ ገጽታ አለው። በአፍሪካ ህብረት በኩል ያለው ለምሳሌ በደንብ ዘልቀው የገቡበትና አደራዳሪዎቹም ሁለቱን ወገኖች በአንድ ላይ ለማምጣት ጥረዋል። ዩናይት ስቴትስ ይህን የአፍሪካ ህብረት ሂደት ደግፋለች። መሪ አልነበረችም፣ ግን ንቁ ተሳታፊ ነበረች። የአውሮፓ ህብረትም የአፍሪካ ህብረት የሚያደርገውን በመደገፍ ረገድ ተመሳሳይ አቋም ነበረው። ሌሎች ደግሞ ጉዳዩ ውስጥ ሳይገቡ ቆይተዋል። ከአውሮፓ ህብረትና ከዩናይት ስቴትስ በስተቀር ሌላው አብዛኛው የዓለም አቀፍ ህብረተሰብ ከጉዳዩ ርቆ ነው ያለው። ራሽያም ሆነ ቻይና እንዲሁም ሌሎቹ ሀገራት በጉዳዩ ሲገቡ አላየሁም። ገለልተኛ አቋም የያዙ ይመስላሉ። እንደ አፍሪካ ህብረት አይነቱን ዓለም አቀፋዊ የሆነ ጥረት የሚደግፉ ቢሆን ኖሮ ይረዳ ነበር። እስካሁን ግን ያን ሲያደርጉ አላየም። ፈጽሞ በጉዳዩ ውስጥ ላለመግባት የመረጡ ይመስላል። ከሁለት ዓመት በፊት ግጭቱ ከተጀመረ ጀምሮ መንግስት ሆነ የትግራይ ወገን ሁለቱም የዩናይት ስቴትስን መንግስት ይወቅሳሉ። ለተወሰነ ጊዜ ጋብ ብሎ ነበር። ከዚህ ቀደም ማዕከላዊ መንግስት የበለጠ ዩናይት ስቴትስን የሚወቅስ ይመስል ነበር። አሁን ደግሞ ተቀይሯል። የትግራይ ወገን የበለጠ አሜሪካን በመውቀስ ላይ ይገኛል። ነገር ግን ሁሌም የመንግስትንም ሆነ የትግራይን ወገን አቋም ሙሉ በሙሉ የማትደግፍ ከሆነ ሁሌም መውቀሳቸው አይቀርም። ዩናይት ስቴትስ ግን እንደተለመደው ከአንዱ ወይም ከሌላው አቋም ጋር 100% ለመወገን ዝግጁ አይደለችም።
ፕሮፌሰር መሳይ ከበደ ከዚህ ለየት ያለ ግምገማ አላቸው። ምዕራቡ ዓለም ለአንድ ወገን ያደላ ነበር ባይ ናቸው።
ቻይና እና ራሽያ ያው የኢትዮጵያን አቋም ደግፈዋል። ሌሎችም አሉ፣ አፍሪካዎችም አብዛኛዎቹም ይደግፉ ነው የሚመስለው ከግብጽ በስተቀር። እንግዲህ ብዙ ጊዜ ግራ የሚያጋባ ነው። ምዕራባውያን ወያኔን በእንዲህ አይነት ሁኔታ ሲደግፉት ከመጀመሪያው ከጦርነቱ ከመጀመሩ ተነስቶ ወያኔ ተጠቂ፣ የትግራይ ህዝብ አደጋ ላይ እንዳለ፣ የትግራይ ህዝብ የኢትዮጵያ መንግስት አውቆ እንደሚያስርበው፣ የኢትዮጵያ መንግስት የህዝብ ማጥፋት ትግራይ ህዝብ ላይ ሊያካሄድ እንደተዘጋጀው እያካሄድም እንደሆነ እያሉ ያወጡትን በሙሉ ካለ አንዳች ጥርጣሬ ተቀብለው ያንኑ ሲያስተጋቡ ነው እንግዲህ የሰማን ሁላችን። እነሱ እንግዲህ ብዙ መረጃ ምንጮች አሏቸው፣ ያውቃሉ በእርግጥ ምን እንደሆነ፣ ጦርነቱን ማን እንደጀመረ፣ እንዴት እንደሆነ፣ ምን እየተደረገ እንደሆነ የሚያውቁ ይመስለኛል። ግን ይህንን ሁሉ ወደ ጎን ስተው የለም የኢትዮጵያን መንግስትን ጥፋተኛ አድርገው ማቅረባቸው ብዙ ጊዜ ግራ የሚያጋባ ነገር ነው።
በኮቪድ-19 ወረርሽኝ ምክንያት ያለፈው አጠቃላይ ምርጫ በመላ አገሪቱ እንዲተላለፍ ፓርላማው ያሳለፈውን ውሳኔ የተቃወመው ህወሓት ትግራይ ክልል ውስጥ ምርጫውን ቀድሞ ተይዞ በነበረው ጊዜ አካሂዷል። እነዚህና ሌሎች የመካረር አዝማሚያዎች ያሳሰቧቸው የሀገር ውስጥም ሆነ የውጭ ወገኖች ችግሩን በሰላም እንዲጠናቀቅ ጥረዋል። የሀገር ሽማግሌዎች ቡድን ጭምር ወደ ሁለቱም ወገኖች በመመላለስ ጥረት ቢያደርጉም ንትርኩ ወደ ፍጥጫ፣ በኋላም ወደ ለየለት ጦርነት ተቀይሯል። ለመሆኑ ህወሓት ፍላጎቱ ምን ይሆን? እንግዶቻችን አምባሳደር ዴቪድ ሺን እና ፕሮፌሰር መሳይ ከበደ በዚሁ ጥያቄ ላይ የሚሉትን በተከታታይ እንስማ።
First off, I don't think that the TPLF is interested in controlling Ethiopia from Addis Ababa. I think there may have been elements
በቅድሚያ ህዋት ኢትዮጵያን አዲስ አበባ ሆኖ መቆጣጠር የሚፈልግ አይመስለኝም። ያን የሚያስቡ ሰዎች ቡድን ውስጥ ሊኖሩ ይችላሉ። ካንዳ መትገደማ በፊት ከአዲስ አበባ 150 ማይል ርቀት ድረስ ጦራቸውን ሲልኩ ያንንም በማሰብ ይመስላል። ያም አልተሳካም። ወደ ትግራይ ማፈግፈግ ሆኗል ውጤቱ። አሁን ያንን የማድረግ ሐሳብ ካላቸው ይገርመኛል። ያም ሆኖ ግን ግባቸውን በተመለከተ ብዙ ጥያቄ ማንሳት ይችላል። እርግጠኛ አይደለሁም በመሐከላቸው መከፋፈል ሊኖር ይችላል። በትግራይ ወገን ወደፊት ምን መሆን እንደሚፈልጉ አንድ የሆነ አቋም እንዳለ እርግጠኛ አይደለሁም። እንደሚመስለኝ ፌደራላዊ መሰለ መንግስት አንድ ከሆነች ኢትዮጵያ ጋር አካል መሆን የሚፈልጉ ወገኖች አሉ። ምናልባትም ደግሞ ንጻ መንግስት መሆን የሚፈልጉ ወገኖችም ይኖራሉ። ምናልባትም ደግሞ ከነዚህ ሁለት ተጻራሪ ሐሳቦች መሃል ያለ ቡድንም ሊኖር ይችላል። ነገር ግን በትግራይ የተለያየ አቋም ያላቸው አካላት ከመቶዎች ምን ያህሉ እንደሆኑ ምንም አላውቅም።
ጦርነቱን ከጀመረ ጊዜ ጀምሮ አንድ ግብ ያለው አይመስለኝም። ግቡ ተለባልቆበታል ነው የመጀመሪያው ግቡ። እንግዲህ ጦርነት ሲጀምር እንደገና ስልት ከቻለ ካልቻለ ደግሞ ያው ኢትዮጵያን እስከመጣ ከፋፍሎ የራሳቸውን ትግራይ የሚሉትን ሀገር ለመገንባት ነበረ። እንግዲህ ሁለት አማራጭ ነበረ። ግን ያልጠበቁት ነገር ከተሸነፉ በኋላ በጣም ብዙ ነገር ነው ያጡት። በተለይ ዋና መጠቀስ ያለበት የአማራን ክልል ይዘው የነበሩት በሙሉ አንድ ባንድ ስላጡ፣ በተለይ ወልቃይት በጣም ወሳኝ ነው። እንደ ወልቃይት ሀብቱ ብቻ ሳይሆን ያው የሱዳንን በር ስለሚቆጣጠር ለነሱ ወሳኝ ነው ወልቃይትን መያዝ። አገር ሊሆኑ አይችሉም ወልቃይትን ካልያዙ። ማለት ነፃ አገር እንሆናለን የሚለውን አላማቸውን ለማራመድም ከፈለጉ ያላቸው አማራጭ ወልቃይትን መመለስ ነው። ስለዚህ ስልጣን ብቻ አይደለም ያጡት፣ እነሱ ብዙ ነገር አጥተዋል። እና አንዱም ጦርነቱን የጀመሩት የሚመስለኝ ምንድን ነው፣ ትንሽ ኃይል ካላሳየን መደራደሩ ምንም ዋጋ የለውም፣ ምንም ልናገኝ አንችልም ተደራድረን።
ለመሆኑ ኢትዮጵያም ሆነች የአፍሪካ ቀንድና አካባቢው ካለበት አረንቋ ወደፊት ህዝቡ ተስፋ ሊያይ ይችል ይመስልዎታል ወይ የሚል ጥያቄ ለአምባሳደር ዴቪድ ሺን ቀርቦላቸው ነበር።
Well, Hope Springs have been saying that in the case of the Horn of Africa going back to the 1960s.
ከ1960ዎቹ ጀምሮ አፍሪካ ቀንድን በተመለከተ ሁሌም እንደምለው ተስፋን ለማየት ሁሌም አዲስ ምክንያት መፈለግ የሰው ልጅ ተፈጥሮ ነው። በአፍሪካ ቀንድ ሁሌም ግጭት አለ። በሶማሊያ ብቻ ከ1980ዎቹ መጨረሻ ጀምሮ ግጭት አለ። ከዛም በፊት ግጭት አልቆመም። ኢትዮጵያ በአንጻራዊነት የሰላምና የመረጋጋት ወቅቶች ነበሯት፣ ግን ደግሞ ረዘም ያሉ የግጭት ወቅቶችም ነበሯት። በተመሳሳይም በሱዳን ለረጅም ጊዜ የቆየ ግጭት አለ። አሁን ጦርነት ባይኖርም የቀጠለ ያለ የመንግስት ችግር አለ። ቀጠናውን ዙሪያውን ስትቃኝ ብዙም ሰላምና መረጋጋት ያልነበረበት ነው። ከሁለተኛው ዓለም ጦርነት ወዲህ በዓለም ላይ የፖለቲካ መረጋጋት ከማይታይባቸው ቦታዎች አንዱ የአፍሪካ ቀንድ ነው። ይህን ዳራ ስንመለከት ረጅም ሰላምና መረጋጋት በሚቀጥሉት ዓመታት ይኖራል ብሎ መተንበይ አስቸጋሪ ነው። በአፍሪካ ቀንድ ያሉ ሁሉም አካላት ለሰላም ብቻ ሳይሆን ለፖለቲካ መረጋጋትም ጥረት ማድረግ አለባቸው። ያንን ያደርጋሉ ብለን ተስፋ ማድረግ ነው።
ቪኦኤ በቅርቡ ያነጋገራቸው በአገር ውስጥ የሚገኙ የተቃዋሚ ጦርነቱን በተመለከተ አቋሞቻቸውን አንጸባርቀዋል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና
ጦርነቱ ከዚህ በፊትም ደጋግመን እንደገለጽ ነው ብዙ ትርፍ እያመጣ አይደለም። ኪሳራውም ደግሞ ያው እንደሚታወቀው ሀገሪቷ ያላየችው አይነት የህይወትም የደምም ኪሳራ የሀብትም ኪሳራ እየመጣ ነው። ኢትዮጵያ ውስጥ ያለው ችግር በዋናነት የፖለቲካ ችግር ነው። የፖለቲካ ችግር ደግሞ መፍትሄው ፖለቲካዊ መሆን አለበት። የፖለቲካ ችግርም በጦርነት መፍታት ጠቃሚ አይደለም። በተለይ መንግስት በዛ በኩል የዛ እንግዲህ ጦርነት አቁም አለው በሚልበት ጊዜም በሰሜን በኩል በፈረንጆች ግፊት ይመስላል ጦርነቱን አቁም አለው በሚልበት ጊዜ አብዛኛው ኦሮሚያ ጦርነቱ ሲካሄድ ነበር። ላይ ጦርነት አቁም አለው ብሎ አብዛኛው ሰራዊቱ ምኑን ወደ ኦሮሚያ ተሰማርቶ በአንድ ወር ይጨርሳለሁ፣ በሁለት ወር ይጨርሳለሁ የሚል ጦርነት ውስጥ ነው የገባ መንግስት። ያ ደግሞ ለላይኞቹ የሚያስተላልፈው መልእክት አለ። እደገፋ ለማድረግ የድርድር ነገሮችን የተሻለ ለማግኘት የሚችሉ አሁን ነው ብሎ ጦርነት ውስጥ ሊገባ ይችላል እያያዛል። ለዚህ ነው ያልኩት መንግስት ጦርነት ካቆመ ሁሉም የኢትዮጵያ አካባቢዎች ማቆም ነበረበት። የሰሜኑን በድርድር ይፈታለሁ፣ ኦሮሚያና ሌሎች አካባቢዎች ደግሞ የተሻለ አቅም ስላለኝ ማፈን ይችላለሁ ወደሚለው ነው ሄደው። እነዚህ ጉዳዮች እያያዛሉ ገባ። ምክንያቱም የመንግስት ሰራዊትም የመዋጋት አቅሙ ምኑም ይከፋፈላል። ያንን መዛ ያሉ ቶክስ ማቆም ስምምነቱ እንኳን አልገቡም። በየጎናቸው ነው አቆም ናቆም ነው ያሉ እንጂ ጦርነቱ እኮ በስምምነት አልቆመ። ስለዚህ አንድ ጥይት በስህተትን ቢተኮስ ጦርነት ሊነሳ ይችላል። ጣት አስቦ ነው ቁጭ አሉት ሁለቱ። በተለይ ደግሞ ምንድነው ትግራይ አካባቢ ያለው ይሄ ምንድነው የሚበሉ እርዳታዎች የመግባትና ያለመግባቱ ጥያቄ ህዝብ እኮ ካላረሰ ካልነገደ ባንክ ከሌለ መብራት ከሌለ ሌሎች ችግሮች ከሌሉ አንድ ስድስት ሰባት ሚሊዮን ስድስት ወር በላይ ሰላም አለ በሚባልበት እንደሌላው ቢቀር እነ ባንክ እነ መብራት እነ ምናምን የሚሉ ነገሮች ላይ ተስማምቶ መፍታት አልቻሉ። ስለዚህ አሁን ምንድነው አንዳንድ ጊዜ ሲሰማ አይ ሞት በሁለቱም በኩል ከመጣ የሚል ነገር ውስጥ ይገባሉ። ይሄ የኢትዮጵያ መንግስት ፖሊሲ አውጪዎች ማወቅ ነበረባቸው። በፍጥነት ነገሮችን ለመፍታት በፍጥነት ሁሉን አቀፍ ደግሞ ማድረግ ችግሩ ያለው እኮ ትግራይ ብቻ አይደለም። ከትግራይ እስከ ኦሮሚያ እስከ ሶማሌ እስከ ጋምቤላ እስከ ቤኒሻንጉል እስከ ምን አገሪቷ በአስቸጋሪ ሁኔታ ውስጥ ገብታለች። ስለዚህ አብዛኛው የአገሪቷ አካባቢዎች ሰላምና መረጋጋት በሚሰፍንበት መንገድ መንግስት መንቀሳቀስ አለበት በቁርጠኝነት። መንግስት ደግሞ ተጠያቂ ነው፣ ሁላችንም እንትን ስለሆነ ተጠያቂ ነው። በኢትዮጵያ ህዝብ ሀብት የሚንቀሳቀስ ተቋም ነው። የመጀመሪያው ደግሞ የመጀመሪያው መንግስታት ሲፈጠሩ ድሮ በትምህርቱ ቢሆን መንግስት የተፈጠረው መጀመሪያ ሰላምን ለማምጣት ነው። ለዚህ ነው መንግስት ኳሷ በዋናነት ያለችው መንግስት ሜዳ ነው። ግን ሌሎቹም የራሳቸው ችግር አላቸው። የተበላሸ የፖለቲካ በሁሉም አካባቢዎች እንደገና መልክ ማስያዝ የሚቻለው በተለይ ወሳኝ የሆኑ ባለድርሻ አካላትን የሚጨምር ክርክር፣ ድርድር ያስፈልጋል። የኢትዮጵያ መንግስት አሁንም ይደግማለው ሀገሪቷና ህዝቦቿን ከመከዳደር ፖለቲካ ወደ መደራደር ፖለቲካ እንዲመራ በዚህ አጋጣሚ ጥሪ ያደርጋል።
የአርና ትግራይ ፓርቲ ምክትል ሊቀመንበር አቶ ጎይቶም ጸጋይ የፕሮፌሰር መራራ ጉዲናን ሀሳብ ይጋሩና መንግስት የትግራይንም ህዝብ እንደሌላው የኢትዮጵያ ህዝብ መመልከት አለበት ይላሉ።
እንደ ፓርቲ ኮንሲስተንት ሊያዝ ነው አቋም ጦርነት መደረግ የለበትም የሚል ነው። ጦርነት ማንንም የሚጠቅም አይደለም። ከዛ ይህ እንዳይሆን ምን መደረግ ነበረበት ደግሞ ማየት ይቻላል። ለምሳሌ የፌዴራል መንግስት በጥሩ ሁኔታ የተወሰኑ ፖዚቲቭ የሆኑ እርምጃዎችን ወስደዋል ብዬ ለማመን ይቸገራለሁ። ምክንያቱም የትግራይ ህዝብ የህወሓት ህዝብ ብቻ ሳይሆን የብልጽግና ህዝብ ነው ብዬ ነው ማስበው። ሁለቱንም ለትግራይ ህዝብ መጨነቅ ነበረባቸው ብዬ አስባለሁ። በዋናነት ደግሞ ፌዴራል መንግስት እንደ ህዝቡ ቆጥሮ አገልግሎቶችን እንዲያገኝ የማፋጠን ስራ እና ያንን ነገር ቅድሚያ የመስሪያ ሁኔታ አለመስጠቱን እንደ ህዝቡ አለማየቱ ለትግራይ ህዝብ ነው የሚናገረውና ያ ደግሞ ልክ አይደለም። ወደፊትም ያለው ግንኙነት የሚያበላሽና ሀገር የሚከፍል አቅጣጫ ስለሆነ ያንን ለራሱ ፊት ለራሱ ፊት ምክንያቱም የፌዴራል መንግስት ማለት የትግራይ፣ የአፋር፣ የአማራ፣ የኦሮሞ እና የሌሎችም ክልሎች መንግስት ስለሆነ በትግራይ ህዝብ ጉዳይ መጨነቅ ነበረበት ብዬ አስባል። እኔ የማየው ለህዝብ የሚደረግ ሳፈሴሽን ይኖራል። የትግራይ ህዝብ ህዝቡ ነው ብዬ ነው የማስበው። የፌዴራል መንግስት ህዝብ ነው። ስለዚህ ተቋማት ማለት አንዱ ባንክ ነው፣ ሌላው ተቋም አይደለም፣ ቴሌ ነው። ሁሉም የፌዴራል መንግስት ተቋማት ካልገቡ የሚባለውን ነገር ሊሆን አይችልም። አዚስ ግን ሰርቪሱ ሊያንቀሳቀሱ የሚችሉ ነገሮችን ከህወሓትም ኃላፊነት ተሰጥቷቸው እና ተቀብለው እነሱም የህዝቡ አገልግሎት ማግኘት እንዲችል ካደረገ አንድ መፍትሄ ነው ብዬ ነው የማስበው። የግድ በሁሉም ነገር መፍትሄ ከመጣ በኋላ ነው ባንክ መከፈት ያለበት የሚለውን አካሄድ ህዝቡን ይጎዳል፣ ይበልጥ እያረበቀ ይመስለኛል።
የአማራ ዲሞክራሲያዊ ኃይል ንቅናቄ ሊቀመንበር አቶ ተስፋውን አለምነህ ደግሞ
የኛ ፓርቲ አቋም በግልጽ ለማስቀመጥ ያክል መንግስት ለሰላም ያለውን ፍላጎትና ይህንንም ለማስተካከል የሄደበትን ርቀት በበጎ ጎን ነው የምናየው። ለዚህም ከፍተኛ አድናቆት አለን። ነገር ግን ሀገር እንደ ሀገር መቀጠል ስላለባትና በአንድም በሌላ መንገድ የኢትዮጵያ ሉዓላዊነት፣ የኢትዮጵያ አንድነት፣ የዜጎች ህልውና፣ የዜጎች ሰብአዊ መብት መከበር ስላለበት የግድ መከላከል አስፈላጊ በመሆኑ መንግስት አሁን እያራመደ ያለውን አቋም ሙሉ በሙሉ እንደግፋለን። ምንም ጥያቄ የለውም፣ ጦርነት ተመራጭ አይደለም። በየትኛውም መንገድ ቢሆን ሰላም አማራጭ ነው። ስለዚህ ጦርነት የመጨረሻ አማራጭ የአማራጮች ሁሉ አማራጭ ሊሆን ነው የሚችለው። ያም ቢሆን ከሰላም ጋር በምንም መልኩ ቢሆን ሊነጻጸር አይችልም። ሰላም የሚገኝ ከሆነ ጥሩ ነው። መንግስትም ከአሁን በፊትም በተለያየ መንገድ ሲገልጽ እንደነበረው በግልጽም እንደሚታየው ይህንን ምንም አይነት መሸፋፈንም አያስፈልግም። የመንግስት አቋም ተገኝ ነው ብለን ስለምናምን ድጋፍ ነው ያለን። ነገር ግን አሁንም ቢሆን ለሰላም በየትኛውም ሰዓት በየትኛውም ጊዜ በየትኛውም ቦታ ቢሆን ለሰላም ቅድሚያ መስጠት ተገቢ ነው። አሁንም ቢሆን ለሰላም ቅድሚያ መስጠት ድጋፍ የምናደርግ ነው የሚሆነው። በየትኛውም አግባብ ቢሆን በየትኛውም ደረጃ ቢሆን ሰላም ተመራጭ መሆን መቻል አለበት። ይህ እንዳለ ሆኖ የኢትዮጵያ አንድነት፣ የኢትዮጵያ ሉዓላዊነት፣ ዜጎች ሰብዓዊና መብት መጠበቅ መቻል አለበት። ስለዚህ ይህንን ደግሞ ሰላም የበለጠ ያስጠብቀዋል። ሰላም ቢሆን ተመራጭ ነው የሚል እምነት አለን። በእኛ በኩል እኛ ቀደም ብለንም የለውጥ መንግስት ከመምጣቱ በፊትም በስነት ግን ለማስወገድ ሙከራ ስናደርገ ነበረ። አዋ ከስሪቱ ጀምሮ በተለያየ መንገድ ለሰላም የሚደረጉ ጥረቶችን ሲገፋ ነው የቆየን። ወደ ሰላም ቢመጣ ግን አሁንም ቢሆን ድጋፋችን የምንሰጠው ነው የሚሆነው። ለሰላም ከሆነ
ጦርነቱ ይበልጥ በተፋፋመበት ባሳለፍነው ሳምንት የዩናይትድ ስቴትስ እና የእንግሊዝ ባለስልጣናት ሁለቱም ወገኖች ወታደራዊ እንቅስቃሴያቸውን አቁመው ግጭቱ ለዘለቄታው የሚቆምበትን መላ እንዲዘይዱ በድጋሜ አሳስበዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካን ድምጽ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። በተከታዩ መሰናዷችን ደግሞ በማንዴላ ዋሽንግተን ፌሎሺፕ ስር ዩናይትድ ስቴትስ በሚገኙ ከፍተኛ የትምህርት ተቋማት ለሳምንታት የዘለቀ ስልጠና ከወሰዱ ወጣቶች መካከል አንዷን ነው የምናስተዋውቃችሁ። ምህረት ይልማ ትባላለች። ቀደም ባሉ አመታት የህክምና መሳሪያዎችን በሀገር ውስጥ ጥሬቃዎች የሚያመርት ድርጅት የነበራት ምህረት ወደ አገር ቤት ከተመለሰች በኋላ ዳይናሞ የተሰኘ ለህፃናትና ወጣቶች መሰረታዊ የቴክኖሎጂ ትምህርት የሚሰጥ ማዕከል ከአጋሮቿ ጋር አቋቁማለች። በዚህም ምክንያት በዚህ አመት የቶታል የስራ ፈጠራ ውድድር አሸናፊዎች መካከል አንዷ ሆናለች። ከሰሞኑ ደግሞ የአይዋ ዩኒቨርሲቲ የጆን ፖፖ ጆን የስራ ዘርፍ ተጽዕኖ ፈጣሪ ተሸላሚ መሆኗ ተሰምቷል። በቅርቡ ወደ ዩናይትድ ስቴትስ ሽልማቱን ለመቀበል የምታመራውን ወጣት ሀብታሙ ስዩም አመሻሹን በስልክ መስመር አግኝቷታል። ለሽልማት ስላበቋት እንቅስቃሴዎች አስቀድማ ትነግራናለች።
እሺ፣ በጣም አመሰግናለሁኝ። የዩኒቨርሲቲ ኦፍ አይዋ ጆን ፓፓ ጆን ኢንተርፕረነር ሴንተር ከዚህ በፊት የዛሬ 3 ዓመት ለስድስት ሳምንት ትሬኒንግ የሰጠኝ ኢንስቲትዩት ነው። አብሮ ኢንስቲትዩት ፎር ኢንተርናሽናል ቢዝነስ ኮላቦሬት ያደርግ ነበር በሰዓቱ። እንግዲህ በሰዓቱ እዛ ሄጄ ሞር ሰፖርት ያገኘሁት ማይቢኤም ሶሉሽን ሄልስኬር ቴክኖሎጂ በህክምና መሳሪያዎች ሎካል ሜዲካል ዲቫይስ ማኒፋክቸሪንግ ላይ ነበረ ስንቀሳቀስ የነበረው። ላውኮስት የሆኑ ህክምና መሳሪያዎችን እኛው ጋር አምርተን ለህብረተሰባችን ተደራሽ የሚሆንበትን መንገድ ፋሲሊቴት በማደርግበት ስራ ላይ ነበር ሰፖርት ያደረጉኝ። በኋላ ላይ ግን ወደዚህ ከተመለስኩኝ በኋላ ኤጁኬሽን ሴንተር ላይ መስራት ፈለግኩኝ። ካለው ጋፕ የተነሳ አብረን ሌሎች ጓደኞቼ ጋር ሆነን ከማይቢኤም ሶሉሽን በተጨማሪ ኤጁኬሽን ሴንተር ላይ ኢንጌጅ አድርገናል። እንግዲህ ዳይናሞ ሴንተር ፎር ቴክኖሎጂ በጣም በሰፊው ከ2019 መጨረሻ አካባቢ ጀምሮ እስካሁን ማለት ነው በሳይንስ ቴክኖሎጂ፣ ኢንጂነሪንግ እና ማቴማቲክስ በጣም ልጆች ከኬጂ እስከ ዩኒቨርሲቲ ድረስ ላሉ ተማሪዎች በተለያየ መልኩ ከቴዎሬቲካል ሞር ፕራክቲካል ላይ እንዲያተኩሩ አድርጎ ቴክኖሎጂን በቀላሉ የሚያስተምር ተቋም ነው። በዚህ የትምህርት ሴንተር በተመዘገቡ እንግዲህ አቺቭመንቶች ነው ዩኒቨርሲቲ ኦፍ አዮዋ ይሄንን ሪኮግኒሽን ሊሰጠኝ ይቻለው።
ወደ ዳይናሞ የቴክኖሎጂ ማዕከል እንምጣ። ጅማ ከተማ ውስጥ ያለ የቴክኖሎጂ ማሰልጠኛ ተቋም እንደሆነ ሰምተናል። ተቋሙን ለማቋቋም ምክንያት የሆኑ ጉዳዮች ምንድን ናቸው?
ዩኒቨርሲቲ ላይ በጣም ብዙ ፕሮብሌሞች ፌስ እናደርግ ነበረ። ይሄኛውም በዋነኝነት ክላስ ውስጥ የተማርነውን ቲዮሬቲካል ትምህርት ፕራክቲካሊ የምናይበት በቂ ላብራቶሪ የለም። ብዙውን ነገር ሳንረዳ እናልፍ ነበር። በምን መልኩ ይሄ ነገር ሊቀረፍ ይችላል የሚል ጥያቄ ውስጥ የነበረ በኋላ ላይ ግን እንደኔው አብረን አንድ ዩኒቨርሲቲ አንድ ኢንስቲትዩት የተማርን ጓደኞቼ ከፕሮግራም በኋላ ተገናኘን። ብዙ ሰዎችንም አወራሁኝ ያገኘኋቸውን በሚንት ቆይታዬ በምን ወጣቱ እንዴት አድርገን ማገዝ እንችላለን የሚለውን ስናስብ ፕራክቲካል ኤጁኬሽን ትልቁ ኪ እንደሆነ ስኪል ጋፕ ከቨር ለማድረግ አመንን፣ ወደ ስራም ገባን ማለት ነው ከጓደኞቼ ጋራ።
ከህፃናት ጀምራችሁ ወደ ላይ ከፍ እያላችሁ ወደ ታዳጊዎችና ወደ ወጣቶች የሚያድግ አይነት የትምህርት ዘርፍ ነው። በምን መልኩ ነው ትምህርቱን እየሰጣችሁ የምትገኙት?
በስፔስ ሳይንስ ኤጁኬሽን እና በቴክኖሎጂ ከፋፍለን ነው የምንሰጠው። ቴክኖሎጂ ላይ ተማሪዎቹ እኛው ጋር በዳይናሞ ሴንተር ፎር ቴክኖሎጂ ኢኖቬሽን ዲፓርትመንት ላይ የተለያዩ የስቲም ኤጁኬሽን ኪቶች ኢኖቬት ይደረጋሉ፣ ዴቨሎፕ ይሆናሉ። ለምሳሌ ኤሌክትሮኒክስን ስናስተምር ኤሌክትሮኒክስን ፕራክቲካሊ ሞተር እንዴት እንደሚሽከረከር፣ በምን መልኩ ፕሮግራም እንደሚደረግ እያዩ ራሳቸው እየሰሩ እየሞከሩ ኢንተራክት እያደረጉ ያንን ስኪል እንዲይዙ ኪት ዴቨሎፕ አድርገንላቸዋል። ልክ እንደዛው በስፔስ ሳይንስ ኤጁኬሽኑም እንደዛው ፕራክቲካሊ እያዩ የሚማሩበትን መንገድ ነው የዘረጋ ነው። እድሜያቸውን በሶስት ከፋፍለን ከሶስተኛ ክፍል ላሉ ተማሪዎች ፕሮግራሚንግን ኢዚ በሆነ ወይ ኢንተርቴን እያደረጉ የሚማሩበትን፣ ከዛ ደግሞ እስከ አስረኛ ክፍል ያሉትን በዛው ሌቨል ፕሮግራሚንግን፣ ሮቦቲክስ፣ እንደገና ስፔስ ሳይንስ ኤጁኬሽንን ለእነሱ በሚሆን መልኩ ኤጁኬሽን ማቴሪያል አዘጋጅተን ከመጽሐፍ ጀምሮ ኮንቴንቶችን በእነሱ ለእነሱ በሚመጥን መልኩ ከማድረግ ጀምሮ አዘጋጅተን ነው እያስተማርን ያለ ነው። ዩኒቨርሲቲ ላይ በዋናኝነት ሪሰርች ኮንሳልት እናደርጋቸዋለን። ጅማ ዩኒቨርሲቲ ጋራ ተማሪዎች እኛ ጋር እየመጡ ኮንሳልት የሚደረጉበትን መንገድ እንትን ብለናል። በቅርቡ እንደውም እዛው ኢንስቲትዩት ውስጥ ቦታ ተመቻችቶልን ሁለተኛ ሴንተራችንን እዛው ተማሪው በቅርበት እንዲያገኘን ላቡንም አክሰሱንም ኤቭሪቲንግ እዛው እንዲያገኝ በሚል ኤምኦዩ ልንፈራረም ነው ከጅማ ኢንስቲትዩት ፎር ቴክኖሎጂ ጋር ማለት ነው። ለጊዜው ግን አሁን ሰርቪሱን እየሰጠን ያለ ነው ኢንዲፐንደንትሊ ጅማ ከተማ ውስጥ ነው።
የቴክኖሎጂ ተቋማት አብዛኞቹ አዲስ አበባ ላይ ያተኮሩ ናቸው። አዲስ አበባን ማዕከል በማድረግ ነው የሚንቀሳቀሱት። ማዕከሉ ትንሽ ለየት ባለ መልኩ በደቡብ ምዕራብ ኢትዮጵያ በምትገኘው ጅማ ከተማ ውስጥ የተቋቋመ ነው። በአካባቢ ያሉ ሰዎችንም ነው ለማገዝ ለመጥቀም እየተንቀሳቀሰ ያለው። እዚህ ውሳኔ ላይ እንዴት ደረሽ? አብዛኛ ነገሮች ያልተሟሉለት ሊሆን የሚችል አካባቢ እንደመሆኑ መጠን ምን ያክል ፈታኝ ነገሮች ገጥመውሻል? በምን መንገድ እየፈታሽ ይገኛል?
በዚህ ጉዳይ ላይ ከጓደኞቼ ጋርም ሁልጊዜ የምናወራው ጉዳይ ነው እና አዲስ አበባ ላይ ይብዛም ይነስ የተወሰነ ስቲም ኤጁኬሽን ሴንተሮች አሉ። ነገር ግን በቂ አይደሉም። በቂ ነው ብለን አናስብም። ሴንተራችንን አዲስ አበባ ማምጣት እንፈልጋለን። ግን እንደዚህ ክልል ከተሞች ላይ ብዙም ትኩረት ያላገኙ ቦታዎች ላይ ሄደን ብናግዝ አቅማቸውን በምን መልኩ ማውጣት እንዳለባቸው ያላወቁ ብዙ ሰዎችን ሰፖርት ማድረግ እንችላለን ከሚል አይዲያ ነው የተነሳ ነው። ሌላኛው ግን ዋነኛ ምክንያታችን ጅማ ዩኒቨርሲቲ በቴክኖሎጂ በፈጠራ እንቅስቃሴ ላይ ተማሪዎቹ ብዙ ጊዜ ጥሩ እንቅስቃሴ ያደርጋሉ። ግን ፋይናሊ ጋፑ ምንድን ነው? ፈጠራቸውን የሚያሳዩበት ወይ ምክንያቱም እዛ ነው እኔ አንደርግራጁዌትም ማስተርሴድም እንትን ያልኩት ጅማ ዩኒቨርሲቲ ነው እና ያለውን ጋር በቅርበት እናውቀዋለን። ከሚያመጡት በላይ ማምጣት ይችላሉ። ለዚህ ደግሞ የተሟላ ሴንተር ሀሳባቸውን ወደ መሬት አውርደው ለህብረተሰቡም በደንብ ጥቅም ላይ ሊውል የሚችል ይችላሉ ብለን እናስብ ነበር። እኔና ጓደኞቼ አብረን የተማርነው እዛው ጅማና ሴንተሩን እንደ መጀመሪያ ጅማ ላይ ጀምረናል። ግን ሌሎች ቦታም እንደዚሁ ማስፋፋት እንፈልጋለን፣ አዲስ አበባንም ጨምሮ ማለት ነው።
ምህረት፣ እንግዲህ በ2019 የጎረጎሳውያኑ ዘመን ወደዚህ ወደ ዩናይትድ ስቴትስ በመምጣት በዩኒቨርሲቲ ኦፍ አዮዋ ውስጥ ቆይታ ነበረሽ። እዚህ ያገኘሽው ልምድና እዚህ የነበረሽ ቆይታ ወደ ሀገር ቤት በመመለስ አንዳንድ አዳዲስ ሀሳቦች እንዲጀምሪ በምን መልኩ ጠቅሞሻል? በምን መልኩ ደግፎሻል?
በጣም ረድቶኛል። በሰዓቱ በነበረን የመጀመሪያ ኢንተርቪው ላይ ለመግለጽ እንደሞከርኩት እዛ ያለው የመረዳዳት መንፈስ በጣም የሚያስቀና ነው ብዬ ነበረ። ምንድነው ትልቁ ፖይንት? እኛ ወጣቶች በተለይ ደግሞ በቴክኖሎጂው መስክ የተማርን ብለን የምንለው ያለንን ነገር ለተናናሾቻችን ወይም ደግሞ ይህንን ነገር ለሚፈልጉት መስጠት ካልቻልን ሌላ ማንም ሰው ሊሰጥ እንደማይችል የተረዳሁት እዛ ሆኜ ነው። በጣም ከምነግርህ በላይ ያላቸውን ነገር ሼር በመደራረግ ያምናሉ። ቮለንተሪ ሰርቪሱ በጣም የሚያስቀና ነው ብዬ ነበር እና ለእኔስ ወገን እኔ ምን ማድረግ እችላለሁ ነው ጥያቄ ውስጥ የፈጠረብኝ። እኔ ከዚህ በተሻለ አሁን ከምሰራው በተሻለ መልኩ ለእኔሱ ወገን ምን ማድረግ እችላለሁ የሚል አይነት ማይንድ ሴት እንዳስቀምጥ አድርጎኛል። መጥቼም ያለኝን ሙሉ ጊዜ ሞሮ ሶሻል ኢምፓክቲንግ ፕሮጀክቶች ያተኮርኩበት ምክንያት ይሄ ነው።
እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ በቴክኖሎጂ ዙሪያ የሚንቀሳቀሱ ትውልድ ኢትዮጵያውያንም አሉ። ለእነሱስ የምታስተላልፊው መልእክት ምንድን ነው? እናንተን ከመሰሉ ተቋማት ጋርስ በምን መልኩ ነው ሊተባበሩና ሊያግዙ የሚችሉት?
እሺ፣ በጣም አመሰግናለሁ። እንግዲህ በዋነኝነት እኛ እነኝን የምንሰራቸው ኤጁኬሽን ኪቶች በሰፊው እንድንሰራ በደንብ አድቫንስድ በሆነ መልኩ ወጣቱ ለተማሪው ተደራሽ እንድናደርግ እንፈልጋለን እና በተለያየ በሙያም እንደገና ደግሞ በብዛት እንዲመረት በፋይናንስ ሳፖርቱም ኮላቦሬት የሚያደርገን አካል ብናገኝ እንደ ድርጅትም በጣም ደስ ይለናል። ነገር ግን አሁን በመመጣ ጊዜ ደግሞ ባለኝ ቆይታ እዛው አሜሪካ ላይ ያለ የስቲም ኤጁኬሽን ሴንተር ቪዚት የማድረግበት ኦፖርቹኒቲ ባገኝና ኤክስፒሪየንስ ሼር ባደርግ ደስ ይለኛል። ምናልባትም ይህንን ፋሲሊቴት በማድረግ የሚያግዘኝ አካል ባገኝ እጅግ በጣም ደስ ይለኛል። ብዙ እንድማር፣ ብዙ እንዳቅና፣ ብዙ እንዳመጣ።
የሚያዳምጡ በርካታ ትውልደ ኢትዮጵያውያን ስለሚኖሩ በዚህ ጉዳይ ላይ አዎንታዊ መልስ እንደሚሰጡ አስባለሁ። በጣም አመሰግናለሁ ምህረት ይልማ፣ ከቴክኖሎጂ ጋር በተያያዘ ጉዳዮች ስለምታደርጊያቸው እንቅስቃሴዎች፣ በተለይ ደግሞ ዳይናሞ የቴክኖሎጂ ማዕከል ስለተሰኘው የስልጠና ማዕከል ለወጣቶች ስላካፈልሽልን በእጅጉ እናመሰግናለን።
እኔም በጣም አመሰግናለሁ። ቴንክ ዩ።
ሀብታሙ ስዩምና ምህረት ይልማ ለነበራቸው ቆይታ እናመሰግናለን። መሰናዷችን ይቀጥላል። ኢትዮጵያን ጨምሮ በብዙ ታዳጊ ሀገራት መድኃኒቶችን ጀምሮ አለመጨረስ፣ በጋራ መጠቀም ከዚህ ቀደም ከነበረ የበሽታ ስሜት ጋር ተመሳሳይ ምልክቶች ሲኖሩ ያለ ሐኪም ትዕዛዝ መውሰድ የተለመደ ነው። ይሁንና ይህን መሰል ድርጊቶች በሽታዎች መድኃኒቶችን እንዲላመዱና የቀደመ ውጤት እንዳይሰጡ እያደረጉ በመሆኑ የዓለም የጤና ድርጅት ይህ ችግር በዓለም ላይ ካሉ 10 ትኩረት ሊሰጣቸው የሚገቡ የጤና ተግዳሮቶች መካከል አንዱ መሆኑን አስታውቋል። በጅማ ዩኒቨርሲቲ የማህበረሰብ ጤና ሳይንስ መምህር የሆኑት አቶ ጥላሁን ቀቀባ ይህ ሁኔታ በኢትዮጵያ እያስከተለ ያለውን ችግርና መደረግ ስላለባቸው ጥንቃቄዎች በተመለከተ ከአሜሪካ ድምጽ ጋር ቆይታ አድርገዋል። ኤደን ገረሞናት ያነጋገረቻቸው።
እኔ ጥላሁን ቀቀባ እባላለሁ። የጤና ባለሙያ ነኝ። የህብረተሰብ ጤና ዲፓርትመንት ውስጥ ጅማ ዩኒቨርሲቲ መምህሮኝ አሁን እያገለገልኩ ነው ያለሁት። እዚህ በፊት በተለያዩ የጤና ተቋማት ውስጥ ሰርቻለሁ። ጤና ጣቢያ ላይም፣ ሆስፒታል ላይም፣ አንድ ጊዜ ደም ባንክ ላይም ሰርቻለሁ።
አቶ ጥላሁን በጣም አመሰግናለሁ። የዛሬ ውይይታችን የሚሆነው ጸረ ባክቴሪያ መድኃኒቶችን ስለተላመዱ በሽታዎችና በዚህ ምክንያት ስለሚመጣ ጉዳት ነው። ጸረ ባክቴሪያ መድኃኒቶችን የተላመዱ በሽታዎች ስንል ምን ማለታችን ነው? ከምንድን ነው እሱ የሚመጣው ይሄ ነገር?
እሺ፣ አመሰግናለሁ ሄደን። ምናልባት ነገርየው ትንሽ ጠበብ ያደረግሽ ይመስለኛል። ባክቴሪያ ብቻ አይደለም ይሄ፣ መልቲ ማይክሮቢያልስ ነው የሚባሉት እነዚህ ጀርሞች ማለት ነው። ይሄ ባክቴሪያን ያጠቃልላል። ፈንገስ፣ ቫይረስ፣ እንዲያውም አንዳንድ ጊዜ አሁን በቅርብ ጊዜ ደግሞ እነዚህ ከካንሰር ጋር የተያያዙ ችግሮችን የሚቋቋም ወይንም ደግሞ ሕክምና በሚሰጥበት ሰዓት ላይ በፊት በሚድንበት ነገር አልድን ወይም ለዛ ነገር ህመሙን ማስከተል ሲቀጥል ወይንም ደግሞ ሰዎች በፊት ሕክምናውን ሰጥተን ለባክቴሪያው ሊሆን ይችላል፣ ለፈንገሱ ወይንም ደግሞ ለቫይረስ ሊሆን ይችላል ሕክምና ሰጥተን ለዛ ነገር መልስ አልሰጥ ሲል በፊት የሚድን ለምሳሌ ቶሎ የሚያድን ከሆነ አሁን መዘግየት በፊት በጥቂት ቀን የሚያድን ከሆነ ወይ ደግሞ አንድ አይነት መድኃኒት ብቻ ሰጥተን የሚድን ከሆነ ያ ለዛ ቶሎ መስ አለመስጠት ወይ አለመሻል ወይ አለመዳን ማለት ነው። አሁን በዓለም ደረጃ ምናልባትም 10 ትኩረት የሚፈልጉ የጤና ችግሮች ውስጥ አንዱ ሆኖ ተካቶ እንግዲህ የጤና ተቋም ተግዳሮት እየሆነ የመጣ ነገር ነው እና እንደዛ ነው ምናልባት ባክቴሪያ ላይ ብቻ እንዳናተኩር ሰርቼ ሌሎችም ተዋሳያን ለዚህ ነገር አስተዋጽኦ ያደርጋሉ ማለት ነው።
መልካም። ምክንያቱ ምንድን ነው? እሱ መድኃኒቶቹን የሰዎች ሰውነት አልቀበልም ሊል የሚችልባቸው ምክንያቶች ምንድን ናቸው?
በመሰረቱ የሰዎች አልቀበል ብቻ ሳይሆን የመድኃኒቶቹም ወይም ደግሞ ለጸረ ተዋሱ የምንጠቀም መድኃኒትም አለመስራት ነው። ግን ሁለት አንዳንዴ እስከ 3 ዋና ዋና ምክንያቶች አሉ። አንደኛው ነው የአላግባብ መጠቀም ማለት ነው። አላግባብ መጠቀም ማለት ምን ማለት ነው? አንድ ለምሳሌ በሕክምና የታዘዘን መድኃኒት በአግባቡ በዚህ ቀን በዚህ ሰዓት ሁኔታ ውስጥ ውሰድ ተብሎ የሚሰጠውን ከጤና ተቋም የታዘዘን መድኃኒት በአግባቡ አለመውሰድ ነው። ሌላው ደግሞ ሚስዩዝ ማለት የምንለው ነው በሕክምና ማለት ነው። እሱ ደግሞ ለምሳሌ ለአንድ በሽታ የታዘዘን ነገር ለሌላ ነገር መጠቀም፣ እንደገና ደግሞ አንድ ሰው የታዘዘ ለሌላ ሰው መስጠት፣ ሰዓቱን ጠብቆ ሁኔታዎችን ጠብቆ አለመውሰድም ሌላ እንትን ነው። ሌላ አንድ መሰረታዊ መነሻ የሚታየው ምንድን ነው? ከአካባቢ ጋር ይሄ ኢንቫይሮንመንታል ቼንጅ የምንለው የስነ አካባቢ ለውጦችም የአየር ለውጥ እነዚህ ነገሮችም የምናክማቸው ባክቴሪያዎች ተዋሶቹ የራሳቸው የዘረመል ለውጥ ሲያመጡ ሕክምናው ላይ ወይ ደግሞ ያንን ነገር ለማዳን የሰጠነው መድኃኒት ተገቢውም ሰውነታችን ወይ ደግሞ በሽታው ለዛ ነገር ተገቢ መልስ ሳይሰጥ ሲቀር ነው ማለት ነው። እነዚህ ነገሮችን ማድረግ ለዚህ ነገር መከሰት ዋና ዋና ምክንያት የሚታዩ ናቸው።
መድኃኒቶችን ማቋረጥን ጨምሮ በቫይረስ ለሚመጡ በሽታዎች የጸረ ባክቴሪያ መድኃኒቶችን መጠቀም የተለመደ ነው እና ይሄ በአብዛኛው ከህክምና ስህተት የሚመጣ ነው ወይስ ደግሞ መድኃኒቶችን በቀላሉ ከመድኃኒት መደብሮች ማግኘት ከመቻሉ ጋር ተያይዞ የሚመጣ ነው?
በጣም ጥሩ። ከመጀመሪያ ካነሳሁት ጋር የተያያዘ ነው። ግን ምንድን ነው በዋናነት አሁን ለመመለስ ያህል ምንድን ነው እንግዲህ ይሄ ከጤና ተቋምና ከሀገር አጠቃላይ እድገት ጋር ሊያያዝ ይችላል። አንዳንድ ጊዜ ከግንዛቤ ጋር የሚያያዝ ነገር ይመስላል። አንዳንድ ጊዜ አሁን ማህበረሰባችን ምንድን ነው የሆነ ነገር ሲታመም ከበፊቱ ያገኘውን መድኃኒት የመውሰድ ወይ ደግሞ አቅራቢያ የሚያገኙትን መደብር ሄዶ መድኃኒቶቹን ወይም ደግሞ ማስታገሻዎቹን ዝም ብሎ መግዛት፣ የተጠቃሚ ብቻ አይደለም ሻጮቹን በተወሰነ ደረጃ መደብሩ ላይ ያሉ ሰዎችም ይህን ነገር በአግባቡ ካለመገንዘብ የተነሳ ጊዜ የሚሸጡበት እነዚያ ገዢዎቹም ደግሞ አንስቶ የሚጠቀሙት ነገር ይኖራል እና ከመግዛትና ከመሸጥ ጋር ብቻ ሳይሆን ተዋውሶ የመውሰድ አይነት ነገር ይኖራል በኛ ማህበረሰብ እና ከዚህ የተነሳ ለምሳሌ አንድ ምሳሌ ባነሳልሽ ምናልባትም ያልሰለጠነው ዓለም ላይ ቲቪ የሚባል የሳምባ በሽታ የምንለው በተለምዶ ከፍ ያለ በሽታን የመቋቋም ደረጃ ላይ ደርሶ ኤምዲአር ኤክስዲአር የምንለው ነገር አለ። በዚህ ድራግ ሬዚስታንስ እና ኤክስክሉሲቭሊ ድራግ ሬዚስታንት የምንለው ተህዋሱ ወይ ደግሞ ባክቴሪያዎቹ በብዙ መድኃኒት ተመክሮ በምንም ነገር እስካለመቻል ደረጃ የተደረሰበት ማለት ነው። ሰዎች አንዳንድ ጊዜ ያሰኛቸውን ሄዶ ከመደብር ይገዛሉ። ይህ አንድ ችግር ነው። ሁለተኛ በሐኪም የታዘዘውንም ደግሞ በአግባቡ እንደተባለው እንደታዘዘው በባለሙያ እንደተመከረው አይወስዱም። እነዚህ እንግዲህ አጠቃላይ የጤና ተቋሙ ግንዛቤ መፍጠር አቅምና የህብረተሰቡ አጠቃላይ የጤና ላይ ያለው የግንዛቤ ደረጃ የምንለካበት አንዱ ነው። ግን አሁን ያው የተወሰነ የጤና ተቋም መስፋፋት የጤና ተቋማትን መስፋፋቱ ስላለ አሁን የተወሰነ የተሻሻሉ ነገሮች አሉ ይመስላል። ግን እንደ ሀገር ከዚህ የተነሳ ለምሳሌ ጥናቶች ምን ይላሉ? ከ35-80% ስታንዳርድ ትሪትመንት ጋይድላይን የምንለው አለ ማለት በዚህ አንድ በሽታ በዚህ ይድናል፣ ይሄ ካልሆነ ቀጥሎ ይሄ ይሰጣል ምናምን ተብሎ የሚቀመጥበት የማከሚያ መመሪያ ማለት ነው። በዛው እስከታዘዙ መድኃኒቶች መድኃኒትን የተቋቋመ ተዋስ የምንለው ከ35% to 80% ደርሷል ማለት ነው። ምን ማለት ነው? ይሄ ህመሞች ወይም ደግሞ በቀላሉ ለሕክምና ለሚሰጠው መድኃኒት ለውጥ የሚያመጡ ህመሞች ከጊዜ ወደ ጊዜ እየቀነሱ መጥቶ እስከ 80% የደረሱበት ሁኔታ አለ። ምናልባትም ቀጣይ የጤና ተቋም ተግዳሮት እየሄደ የሚቀጥል ሁኔታ ነው ለውጥ ካልመጣና ካልተሰራበት ማለት ነው።
ቲቢን አንስተዋል በምሳሌነት እና ከቲቢ ሌላ እንደዚሁ መድኃኒት የተላመዱ በሽታዎች በጣም የተለመዱት በሽታዎች ምንድን ናቸው?
እንግዲህ ብዙውን ጊዜ ተቅማጥ ጋር የተያያዙ ነገሮች ኢንትሮኮከስ የምንላቸው ባክቴሪያዎች በብዛት እነ ሰልሞኔላ ሰዎች በተለምዶ ታይፎይድ ታይፈስ የምንሏቸው እንደገና የመራቢያ አካል አካባቢ የሚያጠቁ ባክቴሪያዎችን እንደዚሁ ከዚህ ጋር የተያያዙ እንዲህ ሌላም ሳል የሚያመጡ በተለምዶ ብርድ ምን የሚባሉ ስታፎረስ የምንለው ባክቴሪያ ለምሳሌ ፔኒስሊን በሚባለው በፊት የሚሰጠው መድኃኒት አሁን ብዙ ከሱ ጋር ፔኒስሊን ግሩፖችን እስከ መቋቋም ደርሱ። እሱም ብቻ አይደለም ቆዳም ላይ አለችው ቆዳም ላይ ችግር የሚፈጥሩ ፈንገሶች እንዲህ በተለያየ እንደዚሁም የዚህን መድኃኒት የመቋቋም ድላቸው ከጊዜ ወደ ጊዜ እየጨመረ መጥተዋል።
እስቲ እንግዲህ አጠቃልል ነው እና ይህንን ችግር ለመቅረፍ መደረግ አለባቸው የሚሏቸውን ነገሮች እየጠቁሙኝ እስኪ።
ምናልባትም ትልቁ ጉዳይ ይሄ ይመስለኛል። እንግዲህ ይሄ የብዙ ባለድርሻ አካላትን አስተዋጽኦ ወይም ደግሞ ርብርብ ይፈልጋል። ቅድም እንዳልኩሽ ስር የመጀመሪያ ትኩረት ፈላጊ የጤና ችግሮች ወይም ደግሞ የጤና ተግዳሮቶች የሽባሌ የዓለም ጤና ድርጅት እንዲሁም ደግሞ የአሜሪካው ሴንተር ፎር ዲዚዝ ዲኮንትሮል የሚባለውን እንደዚሁ አይነት ነገር ውስጥ አስቀምጦታል። እና እንግዲህ የመጀመሪያ ባለድርሻ አካላት ተብሎ ከሚጠቀሱት ውስጥ እንግዲህ ማህበረሰቡ እዚህ ላይ ትልቁን ድርሻ ይጫወታል። ያ ማለት ምን ማለት ነው? ማህበረሰቡ መድኃኒቶችን ካገኘበት አለመውሰድ፣ ህመም ሲሰማ ወይ ደግሞ የህክምና እርዳታ የሚያስፈልገው ሁኔታ ውስጥ ሲሆን ወደ ጤና ተቋም ሂዶ በጤና ተቋም ብቻ መድኃኒቶችን መውሰድ፣ ከዛ በኋላ መድኃኒቶችን ደግሞ ሐኪሞች ወይ ደግሞ የጤና ባለሙያዎች የሚሰጡትን መድኃኒት እንደተባለው በአግባቡ በህክምና በታዘዘው መሰረት ሰዓቱን ጊዜውን ጠብቆ አንዳንድ ጊዜ እንዳሁም አቀማመጡ እንዲቀመጡላ ብሎ የሚመክሩበት ሁኔታ ነው ያለ እና ያንን ግንዛቤ ውስጥ ባስገባ መልኩ ጤና ባለሙያዎች የሚሉትን በአግባቡ ተከትሎ፣ ምክንያቱም ሌላ ችግር እንደሚፈጥርበት ህዝቡ ማወቅ አለበት። እንግዲህ ሌላ ደግሞ የጤና ባለሙያዎች እኛ የጤና ባለሙያዎች ድርሻ ብዬ የማስበው ህብረተሰቡን በዚህ ግንዛቤ ማስጨበጥ በምናክምበት ጊዜ ወይንም ደግሞ የጤና ትምህርቶችን በምንሰጥበት ጊዜ ይህንን ህብረተሰቡን በአግባቡ ማስጨበጥ፣ የመንግስት አካል ወይ የጤና አመራሮች ወይ ደግሞ ሌሎች ባለድርሻ አካል ድጋፍ ሰጪዎች እነዚህ ደግሞ ለዚህ ይህን ነገር የምንቆጣጠርበት የህግ ማዕቀፍ ወጥቶለት እንዲሁም ደግሞ ተግባራዊ ተደርጎ ችግሩ በቋሚነት መፍትሄ የሚፈለግበት ሁኔታ ትኩረት ይሰጥበት ደስ ይለኛል።
በጣም አብዝቼን የማመሰግነው ለባለሙያ ምክሮትና አስተያየቶት አቶ ጥላሁን ቀቀባ።
እኔም አመሰግናለሁ ደን ስለጋበሽኝ የርስጥልኝ።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችን በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ እንዲሁም በትዊተር ሃሽታግ ቪኦኤ አምሃሪክ ላይ ይገኛሉ። ኢንስታግራም ላይና ዩቲዩብ ላይም አለን። በኢሜይል ታገኙን ለምትፈልጉ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። የቅዳሜ መሰናዷችን ይቀጥላል። ፍቱን ጌታቸው መኖሪያዋን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች የስነ ጥበብ ባለሙያ ናት። ኢትዮጵያዊነትን በሚያንጸባርቁ ልዩ የቅብ ስራዎቿ የምትታወቀው ፍቱን ኢትዮ አሜሪካውያን ህጻናት ከኢትዮጵያ ባህልና ወግ ጋር እንዲላመዱ በሚያግዙ የበጎ ፈቃድ እንቅስቃሴዎች ውስጥ ተሳታፊ ናት። በቅርቡ ደግሞ ህጻናትን በቀላሉ የኢትዮጵያን ፊደላት የሚያስተምር የኪዩብ ላይ ህትመትና የቀለም ቅብ መጽሐፍትን አቅርባለች። ሀብታሙ ስዩም በቅርቡ በአሌክሳንድሪያ ከተማ በነበረ አውደ ርዕይ ላይ ተገኝቶ ፍቱንን ስለ ስራዎቿ አነጋግሯታል።
ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የስዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማህበረሰብ በጎ ፍቃድ ስራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት፣ ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት አስረዳለች።
ያው ገና እንደመጣህ እዚህ ሀገር ላይ ያው ህይወትን ኑሮን ማሸነፍ አለብህ፣ ሁለት ስራ ወይም ከዛ በላይ መስራት አለብህ፣ ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተር የሚባል ስራ አለ ሀገራቸውን እንደዚህ የቀየረው እና ያው ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለው እና ወደ ቤተክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ ስዕል ላስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወረቀት ሰጠዋቸው። እና በጣም ያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት እና ሳወዳደረው እኔ መልአክ እየሰራሁ ነው ያደግኩት፣ አበባ እየሰራሁ ነው ያደግኩት እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም የኢትዮጵያ ሕዝብ ነው ያስተማረኝ አርት ስኩል። ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀመርኩ ቤተ ክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው። ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ ገበያ ላይ ነው። እነዚህን ከለሪንግ ቡኮች አዘጋጀው እና ደግሞ ፊደሎቹን ራሱ ብሎክ አደረግኳቸው ልጆች እንደ መጫወታ በእጃቸው እንዲይዙት።
በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህጻናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች።
ፊደል የሚለውን ነው። ፊደል የእኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው አይደል? ቅጥያ አለው። እነዛ ቅጥያዎች የት ጋና ያሉት የሚለውን ነገር ልጆች እንዲያውቁልኝ ነው የፈለግኩት እና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራሁላቸው እና ቀለም ሰጥቻቸው ቀቡ። ባክግራውንዱ ሌላ ቀለም ቀቡና በጣም ወደዱት እና በጣም ውጤታማ ሲሆን ያው እስከ ፐ ድረስ ጨረስኩት እና መጽሐፍ አደረግኩት ማለት ነው። ወላጆችም ወደውታል። ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል፣ ግን አጋዥ የትምህርት መረጃ የትምህርት ማለት ቲችንግ ኤድ የምንለው ማለት ነው እንደሱ ያስፈልጋል። እና ለዛ ነው በሱም ብቻ ላበቃሁም ሀሁ ፊደሎችን እጽፋለሁ። የአመቱ ወራት፣ የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዝኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹን እንዲያስጠና ያ ጠይቃለ ማለት ነው።
ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ህጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች።
በብዙ እምነቶች፣ በማንኛውም እምነት ቤተ ክርስቲያን ልጆች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን የምናስተምራቸው። በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸውን እንዲያውቁ እያደረግን እንገኛለን።
ፍቱን፣ ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪ ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ ኢትዮጵያን ህጻናትን፣ ወጣቶችን በማስተማርና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ ያስበሻል?
ይሄ የኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት አመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን። ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋር እየተጋጨ ያስቸጋሩን ነገሮች አሉ። እዛ አያጅቡ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸግ አይነት ነገር አለው እና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ ማለት ነው። ስለዚህ ብዙ የሚሰራ ነገር አለ፣ ብዙ ይጠበቅብናል። ያው በዚህ ነገር ላይ ልቀጥል አስቤያለሁ።
በኢትዮጵያ አቆጣጠር በ1993 ከአዲስ አበባ ዩኒቨርሲቲ የሥነ ጥበብና ንድፍ ትምህርት ቤት የተመረቀችው ፍቱን ጌታቸው በሕፃናት ላይ ካተኮሩ ሥራዎቿ በተጨማሪ በወጥ የቅብ ሥራዎቿ አድናቆትን የተቸረች ናት። ቀደም ባለው ጊዜ ሳንዲ ስፕሪንግ ሙዚየምን በመሰሉ የስዕል ማሳያ ስፍራዎች ከሌሎች ዓለም አቀፍ በስደት የሚኖሩ ሰዓሊያን ጋር ሥራዎቿን ያቀረበች ሲሆን ከሰሞኑ ደግሞ በአሌክሳንድሪያ ከተማ በነበረው የኢትዮጵያውያን የሥነ ጥበብና ፊልም ፌስቲቫል ላይ ከሌሎች ኢትዮጵያዊ ሰዓሊዎች ጋር በመተባበር ስዕሎቿ በታዳሚያን ታይተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮኝ ከቆየው ንጉሱ ታምሬና እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ። I'm not afraid.